ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 1 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ጤና ይስጥልን እኔም ቆንጂት ታዬ ነኝ።
ፌዴራላዊ የመንግሥት አወቃቀርና ፕሬዝደንታዊ የአስተዳደር ሥርዓትን አራምዳለሁ የሚል አዲስ የፖለቲካ ፓርቲ መሥራች ጉባኤውን ዛሬ አዲስ አበባ ላይ ጀምሯል።
በማህበራዊ ፍትህ በተቃኘው ፕሮግራሙና አሳታፊ ዲሞክራሲን የህልውናውን መሰረት ባደረገው ድርጅታዊ ቁመናው አማካኝነት የሀገርንና የህዝብን የነጻነት፣ የዲሞክራሲ፣ የፍትህ፣ የሰላምና የብልጽግና ጥማት ማርካት የሚያስችል ታሪካዊ ስራ ሊሰራ እንደሚችል እምነቴ ነው።
ለጉባኤው የመክፈቻ ንግግር ያደረጉት አቶ አንዳርጋቸው ጽጌ ናቸው የተሰሙት። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከስድስት በላይ በሆኑ ፓርቲዎችና እንቅስቃሴዎች ውህደት የተቋቋመው ሀገር አቀፍ ፓርቲ መስራች ጉባኤውን ዛሬ ጀምሯል። መጠሪያ ስሙንም በሙሉ ድምፅ አጽድቋል። ፓርቲው ፌዴራላዊ የመንግስት አወቃቀርና ፕሬዝደንታዊ የአስተዳደር ስርዓትን እንደሚያራምድ በረቂቅ ፖለቲካ መርሃ ግብሩ ገልጿል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል።
ትናንት ረቡዕ ደቡብ አፍሪካውያን ያካሄዱት የፓርላማ ምርጫ ድምፅ ቆጠራ ተጀምሯል። ይህ ምርጫ ለረጅም ጊዜ ስልጣን ላይ የቆየው የአፍሪካ ብሔራዊ ምክር ቤት ወይም ኤኤንሲ በምህጻር በከባዱ የሚፈተንበት እንደሚሆን ተነግሯል። በቆጠራው ቅድመ ውጤት መሠረት ኤኤንሲ እየመራ ነው። ነገር ግን ከፊተኞቹ ምርጫዎች በጣም በሚያንስ ቁጥር ነው እየመራ ያለው እንደሚሰማው። ሌላው በድምፅ ቆጠራው የተደረሰበት ደጋግመው ድምፅ የሰጡ መራጮች አሉ የሚልም ክስ እየተሰማ ነው። ዛሬ ባለሥልጣናቱ ብዙ ሚሊዮኖች ድምፆችን የቆጠሩ ሲሆን አንዳንድ ዜጎች ከአንድ በላይ ድምፅ ሰጥተዋል የሚለውን ውንጀላ በአስቸኳይ እንመረምራለን ብለዋል። እስካሁን አራት ሰዎች በቁጥጥር ስር አውለናል የሚሉት ባለሥልጣናት የምርጫውን ውጤት በሕጉ መሠረት በሰባት ቀናት ውስጥ እናሳውቃለን ሲሉም ቃል ገብተዋል።
የሞዛምቢክ ባለስልጣናት በቅርቡ ከፍተኛ ጉዳት ካስከተለው ከባድ ዝናባማ ማዕበል በኋላ የተከሰተውን የኮለራ ወረርሽኝ ለመቆጣጠር ርብርብ ላይ ናቸው። ሳይክሎን ኬኔት የጤና ጣቢያዎቹን አውድሟል፣ የውሃ አቅርቦቶችም ተበክለዋል። የዓለም የጤና ድርጅት ትናንት ባወጣው መግለጫ እንዳስታወቀው ሞዛምቢክ ውስጥ 190,000 ሰዎች ናቸው ለበሽታ የተጋለጡት የጤና እርዳታም የሚያስፈልጋቸው።
ሰሜን ኮሪያ ሁለት የአጭር ርቀት መሰል ተወንጫፊ ሚሳይሎችን ተኩሳለች ሲል የደቡብ ኮሪያ የጦር ኃይል ዛሬ አስታወቀ። ፒዮንግያንግ ሚሳይል ስትተኩስ ከአንድ ሳምንት ባነሰ ጊዜ ውስጥ ሁለተኛ መሆኑ ነው። አንደኛው ሚሳይል 420 ኪሎ ሜትር፣ ሁለተኛው 270 ኪሎ ሜትር ርቀት መወንጨፉን ነው የደቡብ ኮሪያ ጦር ኃይል ኤታ ማዦር ሹም መግለጫ ያመለከተውም። ሚሳይሎቹ ከሰሜን ምዕራቡ የሰሜን ኮሪያ ፒዮንጋን ክፍለ ግዛት ወደ ምስራቅ መተኮሳቸውን ነው መግለጫው የሚናገረው።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ከቻይና በሚገቡ ሸቀጦች ላይ ተጨማሪ ቀረጥ ለመጣል በያዘችው እቅድ ከገፋች በሚፈለገው ሁሉ ተዘጋጅቻለሁ ስትል ሁለቱ ሀገሮች ለገቡበት የንግድ ፍልሚያ ማብቂያ ለታለመው ድርድር ዋናውን ተደራዳሪዋን ወደ ዋሽንግተን የላከችው ቤዥንግ አስታውቃለች። ሪቻርድ ግሪን ከዋሽንግተን ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ከፍተኛው የፕሬዝዳንት ሺ ጂንፒንግ የምጣኔ ሀብት ጉዳዮች አማካሪ የአገሪቱ ምክትል ጠቅላይ ሚኒስትር ልዩሃ ዋሽንግተን አጠቃላይ መጠኑ 2 ቢሊዮን ዶላር በሚደርስ ከቻይና በሚገባ ሸቀጥ ላይ ቀድሞ ይከፈል የነበረውን የ10 በመቶ ቀረጥ ተጨማሪ የ15 በመቶ ቀረጥ በማከል ወደ 25 በመቶ ለማሳደግ ያዘችው ውሳኔ ተግባራዊ ከመደረግበት ለት አንድ ቀን አስቀድሞ ከዩኤስኤስዩ የንግድ ጉዳይ ተጠሪ ሮበርት ላይትዘርና ከገንዘብ ሚኒስትሩ ስቲቨን ሚኑሺን ጋር ዛሬ ተገናኝተው ይነጋገራሉ። ለወራት በዘለቀው ድርድር ገብታ የነበረውን ቃል አፍርሳለች ስትል ዩናይትድ ስቴትስ በቻይና ላይ ሰነዘረችውን ውንጀላ ተከትሎ ነው ፕሬዚዳንት ትራምፕ በያዝነው ሳምንት መጀመሪያ ላይ በቤጂንግ ላይ ተጨማሪ ቀረጥ እጥላለሁ ሲሉ ለነገ አርብ ቀነ ገደብ ማድረጋቸውን ይፋ ያደረጉት።
They broke the deal. So they're flying in. The vice premier tomorrow is flying in. Good man. But they broke the deal.
ውሉን አፍርሰዋል። እናም በረው እየመጡ ነው። ምክትል ጠቅላይ ሚኒስትሩ ነገ ይገባሉ። መልካም ሰው ናቸው። ሆኖም ውል አፍርሰዋል። እንደዚያ ማድረግ አይችሉም። በመሆኑም ያ ድርጊታቸው ብርቱ ዋጋ ያስከፍላቸዋል። የውሉን ደንብ ያበጀነውኛ አይደለንም። በአመት $100 ቢሊዮን ገቢ ማስገባት በራሱ ስህተት አይደለም። 100 ቢሊዮን ከዚህ ቀደም ግን ያን የመሰለ ሥራ ተዋጥቶልን አውቅም።
የቻይናው የንግድ ሚኒስትር ጆ ፌንግ ቤጂንግ ላይ ለጋዜጠኞች በሰጡት ቃል አገራቸው ከዩናይትድ ስቴትስ ጋር በመታደርገው ድርድር ከመጨረሻው ዘላቂ ስምምነት ላይ ለመድረስ ያላትን ጉጉት ገልጠው ዋሽንግተን የምታደርገውን ጫና ግን በብርቱ ትመክታለች ብለዋል።
የቻይና አቋምና አመለካከት አይለዋወጥም። ቻይና ለሚደረግባት ምንም አይነት ጫና አትንበረከክም። ቻይና ጥቅሞቿን የማስጠበቅ አቅምና ቁርጠኝነት አላት። አመሰግናለሁ።
የፕሬዝዳንት ትራምፕ አስተዳደር በበኩሉ ዩናይትድ ስቴትስ ከቻይና በሚገቡ ሸቀጦች ላይ የምትጥለው ተጨማሪ ቀረጥ ቤጂንግ ዓለም አቀፍ የንግድ ልውውጦችን አሰራር፣ መንግስታቱ በየአገሮቻቸው የሚሰጧቸውን ድጎማዎችና እንዲሁም የአምሮ ንብረት ባለቤትነትን አስመልክቶ በሚከተለው ፖሊሲና አሰራር ላይ የማስተካከያ ለውጥ እንድታደርግ ያስገድዳታል የሚል እምነት አላቸው። ሁለቱ አገሮች ከሁነኛ ስምምነት ላይ መድረስ ያልቻሉት አንድም ስምምነቶቹ ተግባራዊ በሚደረጉበት መንገድ ላይ ሲሆን፣ ሁለተኛው ደግሞ በየፊናቸው አንዳቸው በሌላቸው ላይ የጣሉት ቀረጥ በሚነሳበት የጊዜ ገደብ ላይ ነው።
አፈንጋጩ ጀነራል ኻሊፋ ሐፍታር በኃይል መፈንቅለ መንግስት አካሂደው ሀገሪቱን ሊቆጣጠሩ እየሞከሩ ናቸው ሲሉ የሊቢያ ጠቅላይ ሚኒስትር ፋየዝ አል ሳራጅ ክስ አሰሙ። ትሪፖሊ ሊገቡ እያለሙ ናቸው ብለዋል ጠቅላይ ሚኒስትሩ ትናንት ከፈረንሳይ ቴሌቪዥን ጋር ባደረጉት ቃለ ምልልስ። በፋየዝ አል ሳራጅ የሚመራው መንግስት ዓለም አቀፍ እውቅና ያለው ሲሆን ሐፍታር ምስራቅ ሊቢያ ውስጥ ተቀናቃኝ መንግስት አቋቁመው እየመሩ መሆናቸው እየተነገረ ነው።
የዩናይትድ ስቴትስ ኮንግረስ የመወሰኛው ምክር ቤት የደህንነት ኮሚቴ ለፕሬዚደንቱ ልጅ ለዶናልድ ትራምፕ ጁኒየር የመጥሪያ ትዕዛዝ ልኮላቸዋል። በዘገባዎች መሰረት ለፕሬዚደንት ትራምፕ የበኩል ልጅ ኮሚቴው እንዲቀርቡ የመጥሪያ ትዕዛዙን የላከላቸው እንደ አውሮፓውያን አቆጣጠር በ2017 ዓ.ም ለሌላ የሴኔቱ ኮሚቴ ስለሰጡት የምስክርነት ቃል ሊጠይቃቸው መሆኑ ተገልጿል። ትራምፕ ጁኒየር የሰጡትን ቃል በተመለከተ ጥያቄ እንደገና የተነሳው የፕሬዝደንቱ የቀድሞ ጠበቃቸው ማይክል ኮሆን ሞስኮ ውስጥ ትራምፕ ታወር የትራምፕ ሕንጻ ለመገንባት በ2016 ዓ.ም ከልጅየው ከትራምፕ ጁኒየር ጋር በተደጋጋሚ ተነጋግረንበት ነበር ብለው ለተወካዮች ምክር ቤት የምስክርነት ቃል መስጠታቸውን ተከትሎ ነው። ትራምፕ ጁኒየር ስለዚህ ጉዳይ የማውቀው ከሆነ በጣም ጥቂት ነው ብለው ለሴኔቱ የፍትህ ኮሚቴ ቃላቸውን ሰጥተው እንደነበረ የሚታወስ ነው። የሴኔቱ የስለላ ኮሚቴ የሩሲያን የምርጫ ጣልቃ ገብነትና የትራምፕ ቤተሰብ ከዚያች ሀገር ጋር ያለውን ግንኙነት በተመለከተ ላለፉት 2 ዓመታት ምርመራ ሲያካሄድ ቆይቷል። የፕሬዝደንቱ ልጅ ይቅረቡ መባላቸው ታዲያ ልዩ መርማሪው ሮበርት ሞለር ሪፖርታቸውን ማቅረባቸውን ተከትሎም ኮሚቴው የራሱን ክትትል መቀጠሉን የሚያመለክት መሆኑ ተገልጿል።
የኢራን ፕሬዚደንት የሀገራቸውን የኒውክሌር መርሃ ግብር ከሚመለከተው ስምምነት ከተወሰነው ክፍል እንወጣለን ማለታቸውን ተከትሎ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት አዳዲስ ማዕቀቦችን ደንግገዋል። በዩናይትድ ስቴትስና በኢራን መካከል ውጥረቱ ባሳለፍነው ሳምንት እየተባባሰ መጥቷል። ኢራን በዩናይትድ ስቴትስ ኃይሎች ላይ ስጋት ደቅናለች፣ ጥቃት ልታደርስም እየተሰናዳች ነች ብሎ የወነጀለው የዩናይትድ ስቴትስ የመከላከያ መስሪያ ቤት አይሮፕላን ተሸካሚ መርከቦችና ኒውክሌር ቦምቦችን መታጠቅ የሚችሉ የጦር ጄቶችን ወደ አካባቢው ልኳል።
በኢራን የኢንዱስትሪ ብረታ ብረት ላይ የተነጣጠሩት አዲሶቹ ማዕቀቦች ሁለቱን እጅግ አትራፊ የሆኑትን የኃይል ምንጭ ነክ ያልሆኑ ወጪ ንግዶቿን እንደሚመቱባት የኢራን መንግስትን አሃዛዊ ሰነድ የተመለከተው የቪኦኤ የፋርስ ቋንቋ አገልግሎት ዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢራን ለግንባታ ከሚውል ጠንካራ ብረትና ከአሉሚኒየም እንዲሁም ከመዳብ ወጪ ንግዷ ገቢ እንዳታገኝ የሚያደርግ አስፈጻሚ ትዕዛዙን በትናንትናው ዕለት ነው የፈረሙት። ይህ በዚህ እንዳለ ኢራን ከኒውክሌር መርሃ ግብሯ ስምምነት አንዳንዱን ገደብ ማክበሬን አቆማለሁ ማለቷን ተከትሎ የአውሮፓ መሪዎች ያቺ ሀገር ስጋት መደቀኗን እያወገዙ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America. አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ግንቦት አንድ ምሽት ፕሮግራማችን ነው።
በትግራይ ክልል በወገኖቻችን ላይ አፈናና የሰብአዊ መብቶች ረገጣ እየተፈጸመ ነው የሚሉ በሰሜን አሜሪካና በሌሎችም ውጭ አገሮች የሚኖሩ ኢትዮጵያውያን ሁለት ድርጅቶች የክልሉን አስተዳደር የወነጀሉበትን ዝግጅት ይዘናል። በሁለተኛው አጋማሽ ላይ ይቀርባል። ሌሎችም ዘገባዎችና የሳምንቱን ቅንብሮች ይዘናል። አብራችሁን ቆዩ። ከተለያዩ የአገሪቱ አካባቢዎች የተፈናቀሉ ወደ 1 ሚሊዮን የሚጠጉ ዜጎች ወደ ቀያቸው መመለሳቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። መንግሥት ተፈናቃዮቹን መመለስ የጀመረው በቀድሞ መኖሪያቸው አካባቢ የነበረው የጸጥታ ስጋት ስለመቀረፉ እርግጠኛ በመሆኑ ነው ሲሉ የጠቅላይ ሚኒስትሩ ጽሕፈት ቤት ቃል አቀባይ ቢለኔ ስዩም ተናግረዋል። ተዘግተው ከቆዩ በኋላ ስለተከፈቱ የኢትዮጵያና የኤርትራ ድንበሮች በተመለከተም በሁለቱ ሀገሮች መካከል ንግግር እየተደረገ መሆኑንም ቃል አቀባዩ ጠቅሰዋል። በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ የሰጡትን መግለጫ የተመለከተው ዘገባ እየተጠናቀረ ነው። እንደደረሰን እናቀርብላችኋለን። በዕለቱ አብይ ርዕስ የተያዘ ዘገባ ነው። ወደ ተከታዩ የምሽቱ የመጽሔት ርዕስ እናልፋለን። በአሰላ ከተማ ትናንት ረቡዕ በተፈጠረ ግጭት የአንድ ሰው ሕይወት ሲያልፍ ከ20 በላይ መቁሰላቸውን የከተማይቱ ፖሊስ አስታውቋል። ግጭቱ የእምነት ተቋም ግንባታ ቦታን ምክንያት ያደረገ ቢሆንም ፖለቲካዊ ዓላማ አለው ይላል የአሰላ ከተማ ፖሊስ። ሙክታር ጀማል ተጨማሪ አለው።
ስሙ እንዳይጠቀስ የጠየቀው የአሰላ ከተማ ነዋሪ እንደገለጸው ትላንት ማክሰኞ መጋቢት 30 ንጋት ገደማ ከከተማዋ ባለው ባዶ ቦታ ላይ ሰዎች የመስጊድ ማሰሪያ አጥር እያጠሩ መሆናቸውን ያስተዋሉ ሌሎች ሰዎች መስጊድ እዚህ መገንባት የለበትም በማለት ግጭት ማስነሳታቸው ነው ችግር የፈጠረው ይላሉ።
መስጊድ ተሰርቶ ነበር አሉ። በምሽት ጠዋት ላይ እዛ ሰፈር ያሉ ክርስቲያኖች ያን መስጊድ በማፍረስ በዛ ምክንያት ያው ተጣሉ። መሬቱ ኮሌጅ አካባቢ ነው ያለው፣ የመንግስት ኮሌጅ አትሌት ቀኒሳ የሚባል እዛ አካባቢ። ቤተክርስቲያንም የለም። መሬቱ የመንግስት ይመስለኛል። ከዛ በፊት በማንም የተያዘ አይመስለኝም። በዛ የተጣሉ ነው። መጨረሻ ላይ ግን ነገሮች የሃይማኖት ሳይሆን ሌላ ብሄር የሚመስል አይነት ሆነ። ምክንያቱም አንዳንድ ድርጅቶች ተመትተዋል። አንድ ኢኮኖሚክስ የሚባል ኮሌጅ ተመትተዋል። ከዛ በመነሳት ያው ነገሩ አቅጣጫው እንደቀየረ ነው እኛም የተረዳ ነው። መጨረሻ ላይ
ምን ያህል ሰው ተጎድተዋል አንተ እስከምታውቀው ድረስ?
ሆስፒታል የገቡት 30 በላይ ናቸው የሚል ወሬ ሰምተናል።
ኃይሉ ከቡ የተባሉ የአሰላ ከተማ ነዋሪ ለአሜሪካን ድምፅ እንደተናገሩት ግጭትና ሁከት ከግንባታው ቦታ በመስፋፋት ወደ መሃል ከተማው መሰራጨቱንና ወደ ቡድን ግጭት መሸጋገሩን ገልጸዋል። የግጭቱ ተካፋዮች ከዚያም የግለሰቦችንና የመንግስት ህንጻን በድንጋይ መደብደብ ያዙ። የጸጥታ አካላት በመሃል ገብተው ግጭቱን ለማብረድ ሲሞክሩ ተኩስ ተከፍቶ ብዙ ሰዎችም ጉዳት ደርሶባቸዋል ይላሉ።
ያንን ዚጋ መስራቱም በመን ያው ከቤተ ክርስቲያን ደውል ተሰምቶ ከዛ በኋላ ሰዎች ተሰባሰቡ። የጸጥታ አካላትም እነኚህ ሰዎች አጭቦ ምናምን ሲሄዱ እኔ በአይኔ አይቻለሁ።
ከቤተ ክርስቲያን ደውሉ ሊሰማ የቻለው ከምን አንጻር ነው? የቤተ ክርስቲያን ይዞታ ስር አይገኝም? ቦታው
አይገኝም፣ በጣም እራራቃል። በግምት ከ500 ሜትር በላይ ነው ቦታው ማለት ነው። ከዛ ችግሩ ለሃይማኖት አስመስለው ችግር ለመፍጠር ምናምን የሚሞክረው በየጊዜው በከተማችን፣ ከዚህም በፊትም ያው ዛቻ ምናምን ነበር በየጊዜው ማለት ነው።
ስማቸው እንዳይጠቀስና ድምጻቸው እንዳይቀረጽ የጠየቁት ሌሎች ያነጋገርናቸው የከተማዋ ነዋሪዎች የግጭቱን መንስኤ በተመሳሳይ መልኩ ገልጸዋል። የሙስሊሙና የኦርቶዶክስ እምነት አባቶችን ስለ ግጭቱ እንዲያስረዱን ያደረግኩት ጥረት አልተሳካም። ነገር ግን ትላንት ማታ ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን አስተያየታቸውን የሰጡት የሁለቱም ወገን እምነት አባቶች ጉዳዩ ህዝብን ከማጋጨትና እኩይ ድርጊት የዘለለ እምነታዊ ተልዕኮ የለውም ብሏል። ስለ ግጭቱ ለአሜሪካ ድምፅ መግለጫ የሰጡት የአሰላ ከተማ ፖሊስ መምሪያ አዛዥ ኮማንደር ታደሰ ሽብሩ የግጭቱ መነሻ የነበረው ቦታ ንብረትነቱ የመንግስት ነው፣ ለመስጊድ መስሪያ ተጠይቆ ነበር፣ ነገር ግን ምንም አይነት የግንባታም ሆነ የይዞታ ፍቃድ አልተሰጠበትም ብለዋል። የግጭቱ ምክንያት የመለየቱ ጉዳይ በምርመራ ላይ እንዳለ ጠቅሰው ግጭቱን አባብሰዋል ያሉትን ነጥቦችም ተናግረዋል።
አሁን ስናጠናው ግን ከዘጠኝ ወር በፊት ጥያቄ ቀርቦ ነበር እና በተወሰኑ አካላት ግሪን ኤሪያ ነው ሊሰጥ አይገባም የሚል ሀሳብ ቀርቦ እንደነበረ አሁን አጫጭር ኢንፎርሜሽኖች እየመጡ ነው። ይሄ ማን ነው ያለው እንዴት ተባለ የሚለው ነገር በኋላ ወደፊት አጣርተን የምናቀርበው እንዳለው ነው። ከዚህ ጋር ተያይዞ ግን ሳይፈቀድለት ግንባታ የገነባ አካል አለ? አዎ አለ። ተፈቅዶለት ያለ አልተፈቀደለትም? እስካሁን ባለን መረጃ የተፈቀደ ነገር የለም ነው የሚለን የመሬት አስተዳደር እና የከተማው መስተዳደር አካላት። ቢገነባም ደግሞ ይህን ግንባታ ሊያፈርስ የሚችለው አፍራሽ ግብረ ኃይል የጸጥታው አካል ወይም ደግሞ ከተማውን የሚያስተዳድር የከተማ መስተዳድር ነው ይህን ነገር የሚያደርገው። ሊያፈርሱና መብት የሌላቸው አካላት ደግሞ ቦታውን መከልከል ወይም ደግሞ መጠየቅ ወይም ደግሞ አላግባብ ነው እዚህ አካባቢ የተገነባው የሚል ጥያቄ ማቅረብና በህግ መከራከል ያለባቸው አካላት ወደ ማፍረስና ወደ ግጭት ከጸጥታ አካል ቁጥጥር ውጭ ሆነ ወደ ግጭት መሄድም አግባብ አይደለም። ይህን ጥያቄ የሚያስነሳ ነው። ይሄ ግጭት ደግሞ እንዲባባስ ከማድረግ አንጻር ማን ነው ይህን ደወል የደወለው? እውነት የቤተክርስቲያኑ አገልጋይ ሰው ነው ወይስ ደግሞ ከውጭ የገባ ሰው ነው የሚለውም ይሄኛው ምርመራ የሚያስፈልገው ነገር ነው። የቤተክርስቲያኑ አስተዳደሮች ማን ነው ደወል ያስደወለውና ነገሮቹ ወደ ግጭት እንዲሄዱ የተደረገው? እንደ ነገርየው አመጣት እኮ በዚህ ሰዓት ቁጭ ብለን በዚህ ደረጃ ልናወራበት የምንችልበት ነገር አልነበረም የተፈጠሩት ሁኔታዎች። ስለዚህ በእነኚህ በምርመራ የሚጣሩ ነገሮች ናቸው። ሁሉም ተጠያቂ የሚሆኑበት እንዳለ ነው ምርመራ አቅጣጫችን የሚያሳየው።
እስካሁን በደረሰው ችግር ምን ያህል ሰው ላይ ጉዳት ደርሷል? ከሞትም ይሁን ከአካል ጉዳት
ጥይት ጉዳት ሶስት ሰው ነው። ከሶስት ሰው አንድ ሰው ሞቷል። ሁለት ሰዎች በሕክምና ላይ ናቸው። ሌሎች በድንጋይ በዱላ የተጎዱ ሰዎች በሀያ ቤት እስከ ሀያ የሚደርሱና ከዛም ቁጥራቸው ሊዘል ይችላል የሚባል ነገር አለ። ዞሮ ዞሮ ግን በአሁኑ ሰዓት የምርመራ ቡድኑ በጥይት የተመታ ወይም ደግሞ በዱላ የተመታ አለዛ ደግሞ በሽሽት ላይ ያለ የወደቁና የተጎዱ በሚል እየለያቸው ያለ ስለሆነ በቀጣይ ምርመራ ሂደታችን ሁሉንም አጣርተን የምናቀርብ ይሆናል።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታርን አመሰግናለሁ ለዘገባው። የተከበራችሁ አድማጮች፣ ለዕለቱ አብይ ርዕስ የተያዘው የጠቅላይ ሚኒስትሩ ጽሕፈት ቤት መግለጫ ዘገባ ተጠናክሮ አልቋል። ቀጥሎ ይቀርባል። ከተለያዩ የሀገሪቱ አካባቢዎች የተፈናቀሉ ቁጥራቸው ወደ 1 ሚሊዮን የሚጠጋ ዜጎች ወደ የቀያቸው መመለሳቸውን የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። መንግሥት ተፈናቃዮቹን መመለስ የጀመረው በቀድሞ የመኖሪያ አካባቢዎቻቸው ያለው የጸጥታ ሁኔታ የተሻለ በመሆኑን ወይም የነበረው የጸጥታ ስጋት ስለመቀረፉ እርግጠኛ በመሆኑ ነው ሲሉ የጠቅላይ ሚኒስትሩ ጽሕፈት ቤት ቃል አቀባይ ቢለኔ ስዩም ተናግረዋል። ተዘግተው ከቆዩ በኋላ ስለተከፈቱት የኢትዮጵያና የኤርትራ የድንበር ኬላዎች በሁለቱ ሀገሮች መካከል ንግግር እየተደረገ መሆኑንም ቃል አቀባዩዋ ጠቅሰዋል። በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
ከተለያዩ የሀገሪቱ አካባቢዎች የተፈናቀሉ ዜጎች ጉዳይ ከጠቅላይ ሚኒስትር አብይ አህመድ ዋነኛ ፈተናዎች አንዱ ሆኖ ቆይቷል። በርግጥ አብዛኛዎቹ እሳቸው ወደ ስልጣን ከመምጣታቸው በፊት የተፈናቀሉ መሆናቸውን መረጃዎች አመለክታሉ። የጸጥታውን ሁኔታ ማሻሻልና እነዚህን ዜጎችም ወደ ቀያቸው የመመለሱ ኃላፊነት ግን እነሆ በርሳቸው ላይ ወድቋል። የጠቅላይ ሚኒስትር ጽፈት ቤት ቃል አቀባይ ቢለኔ ስዩም ዛሬ ለጋዜጠኞች እንዳሉት ታዲያ የኢትዮጵያው መሪና መንግስታቸው እነዚህን ዜጎች ወደ ቀያቸው መመለስ ጀምረዋል። በመላ ሀገሪቱ በግጭት ምክንያት ከተፈናቀሉት 2.3 ሚሊዮን ዜጎች እስከ ሚያዝያ 29 2011 ድረስ 875 ሺህ ዜጎች መመለሳቸውን የጠቀሱት እነዚህ ዜጎች የተሰደዱት የተፈናቀሉት ግጭትን የጸጥታ ችግርን ተከትሎ ነው። ቢለኔ ስዩም ዛሬ ለጋዜጠኞች እንዳሉት ታዲያ መንግስት ዜጎችን ወደ ቀያቸው መመለስ የጀመረው ያ የጸጥታ ችግር መቀረፉን በማረጋገጡ ነው።
It is with full confidence that the government believes that it's okay for people to go back into that otherwise because the government's ultimate
መንግስት ዜጎች ወደ ቀያቸው መመለስ እንዳለባቸው የሚሰራው በሙሉ የራስ መተማመን ነው። ምክንያቱም የመንግስት ዋነኛ ኃላፊነት የዜጎቹን ደህንነት መጠበቅ ነው። ለአደጋ ለሚያጋለጣቸው ሁኔታ ሊዳርጋቸው አይችልም። ልንረዳው የሚገባን አንድ ነገር ግን ደህንነት ያለ መሰማት ጉዳይ አንዳንዴ ከስነ ልቦና ጋር የተያያዘ ነው። ሰላምም ከስነ ልቦና ጋር የተያያዘ ነው። ስለዚህ ለሰላምና ጸጥታ ፈተና የሆኑ በየአካባቢው ያሉ መዋቅራዊ ችግሮችን ለመፍታት ጥረት እየተደረገ ባለበት ሁኔታም ሰዎች በስማበለው መረጃ ፍርሃት እንዳይገባቸው ማድረግም አስፈልጊ ነው። እናም ዜጎችን ወደ ቀያቸው የመመለሱ ጥረት የስነ ልቦና ምክርንም የሚመለከት ነው። ይኖሩበት ከነበረው አካባቢ ጋር በተያያዘ ሊከሰትባቸው የሚችለው ማንኛውም ፍርሃት ወይም ስጋት ለመመለስ እንቅፋት እንዳይሆንባቸው የሚያስችል አስፈልጊ ዝግጅት ማድረጋቸውንም ማረጋገጥ ነው ያሉት። የዜጎችን መፈናቀል ለተለያዩ አጀንዳዎቻቸው ማስፈጸሚያ ለማዋል የሚፈልጉ አካላት መኖራቸውንም ቃል አቀባይዋ ጠቁመዋል። እሳቸው እንዳሉት እነዚህ አካላት ዜጎች ወደ ቀያቸው እንዲመለሱ አይፈልጉም። ይህ ደግሞ ያጋጠሙ ካሉ ፈተናዎች አንዱ መሆኑን ጠቁመዋል። በኢትዮጵያ የተለያዩ አካባቢዎች ያጋጠሙ ግጭቶች፣ ግድያዎችና ሌሎች የጸጥታ ችግሮችን በዛሬው ጋዜጣዊ መግለጫ ተነስተዋል። በተለያዩ የሀገሪቱ አካባቢዎች የሚያጋጥሙ ግድያዎችና ግጭቶች የተቀናጁና በአንድ አካል የሚመሩ ስለመሆናቸው የተጠየቁት ቃል አቀባይዋ ተከታዩ መልሰዋል።
The government acknowledges that there are spoilers. These spoilers could be working in tandem. These spoilers could be working independently.
መንግስት አጥፊዎች መኖራቸውን ይገነዘባል። እነዚህ አጥፊዎች በጋራ የሚሰሩ ሊሆኑ ይችላሉ፣ በተናጠል የሚሰሩም ሊሆኑ ይችላሉ። ነገር ግን ይህ ህዝቡ ወይም ኢትዮጵያውያን ዜጎች በኢትዮጵያ ዲሞክራሲ ለማምጣት ያላቸው ምርጫ ወይም ፍላጎት ለአንዳንድ ሰዎች ስጋት የመሆኑ ነጸብራቅ ነው። እናም ይህንን የለውጥ ጊዜ ለማምጣት የጠፋውን ህይወት የተደረገውን ጥረት ከተመለከትን ይህንን ለውጥ ላለመቀበል እየተሰጠ ያለ አሉታዊ ምላሽ ወይም ያጸፋ መልስም ሊሆን ይችላል። ነገር ግን ይህ አስተዳደር እያጠናከራቸው እየተንከባከባቸውና ኢትዮጵያውያንን እንዲሳተፉበት እየፈለጋቸው ያሉት የዲሞክራሲ መርሆች ብዙ መስዋዕትነት ተከፍሎና ብዙ ጥረት ተደርጎ የመጡ ናቸው። ስለዚህ ይህ ለውጥ የሚቀጥል ይሆናል። በተከናጀ ሁኔታም ሆነ በተናጥል እየሰሩ ያሉ አጥፊዎችን በተመለከተ ግን የጊዜ ጉዳይ ነው የሚሆነው። መንግስት ለህግ የበላይነት ባለው ቁርጠኝነት ምክንያት በቁጥጥር ስር ይውላሉ፣ ለፍርድም ይቀርባሉ ነው ያሉት። ሰሞኑን ክስ የተመሰረተባቸውን የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን በተመለከተ ለተነሳ ጥያቄም ምላሽ ሰጥተዋል ቃል አቀባይዋ። እሳቸውንም ሆነ ሌሎች በፍርድ ቤት የሚፈለጉ ሰዎችን ለመያዝ ማንኛውም ጥረት እንደሚደረግ ነው የተናገሩት። በቅርቡ በሁሉም አቅጣጫ የተዘጋውን የኢትዮ ኤርትራ ድንበር በተመለከተም የሁለቱ ሀገራት የልዑካን ቡድኖች እየተነጋገሩ መሆኑን ገልጸዋል። ቃል አቀባይዋ ቢለኔ ስዩም በዛሬው ጋዜጣዊ መግለጫ በሌሎች ርዕሰ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን ለዘገባው። በደቡብ ምዕራብ ኦሮሚያ ጅማ ዞን ውስጥ ባለችው ሊሙ አካባቢ በቅርቡ ግጭት ተፈጥሮ እንደነበረ በአንዳንድ መገናኛ ብዙሃን ተዘግቧል። ሕይወት መጥፋቱና ሰው መፈናቀሉም ተነግሯል። እውነት ይሆን? አዲሱ አበበ ወደ አካባቢው ደውሎ አንድ የዚያው ነዋሪ የሆኑ የእምነት አባትና አስተዳዳሪውን አነጋግሯል። አዲሱ ይቀጥላል።
በጅማ ዞን ሊሙ አካባቢ ነዋሪዎች ከቤቶቻቸው መፈናቀላቸውና በየአብያተ ክርስቲያኑ ተጠልለው እንደሚገኙ አንዳንድ ሚዲያዎች መዘገባቸው ታውቋል። ግጭቱ ብሔርም ሃይማኖት ተኮርም መሆኑን ነው የዘገቡት። የጥቃቱ ሰለባዎች ከተባሉት መካከልም ከአገልግሎቴ ተቋርጬ ተጠልዬ ነው የምገኘው ያሉት አንድ የቤተ ክርስቲያን አስተዳዳሪ ለአሜሪካ ድምፅ የሰጡት አስተያየት አለ። አባ ቢተው ገረመው ይባላሉ። በአካባቢው ያለች የኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ መሆናቸውንም ገልጸውልናል።
ይሄ ነገር የሆነው በመጀመሪያ ጊዜ በ2010 የካቲት 11 ቀን ብዙአየሁ እንዳሰኘው የሚባል ወጣት በቃ ከቤቱ ወጥቶ ከብት ፈልጋለሁ ሲል ነው አሉ። በጫካ እንደዚያው ተቆራርጦ በ2ኛው ቀን ተፈልጎ ተገኘ። እንደገና ደግሞ በዚያው ደግሞ በ2010 መጋቢት 4 ቀን ግርማ ጋሹና ፈንታ ታሪኩ የተባሉ እቃ ጭነው ወደ አገር ቤት እንገባለን ሲሉ ከመኪና ላይ አውርደው በአሰቃቂ አገዳደል የኋሊት እጃቸውን አስረው ቆራርጠው ገለዋል።
የት ሀገር? ወዴት ሀገር ነው የሚሄዱት?
ወደ አማራ ክልል። ሹፌሩም ፖሊስ ጣቢያ ሄዶ ቃሉን ሰጥቷል ተብሏል። እንግዲህ በዚያም በኩል ሊጠራ ይችላል።
ብዙዎች በድንኳን ተጠልለው አረጋውያን ብሶታቸውን በምሬት ሲገልጹ ነው የተዘገበው። ማን ነው ይህን ጥቃት የሚያደርሰው? አባ ቢተው፣
በአይኑ የተከሰተ ነገር የለም። በውስጡ መቼም ፍራቻ ስላለ እኛ የምናውቀው ነገር በአይናችን ያየነው ነገር የለም። የሚሞተው ኦርቶዶክስ ሃይማኖት ያለው ነው። መስቀል ያሰረው ነው የሚሞት፣ የሚሰደድም እሱ ነው። እንግዲህ አድራጊውን እኛ ተከታትለን ምንም ምን ያየው ባይኖርም እንግዲህ ቀበሌው እናንትኑ ያለው ኢንፎርሜሽን ያውቃል። የሚገለውን ሳያውቅ አይቀርም። እኔ ግን በአይኔ ያየሁት ነገር የለም።
ግን እነዚህ ሰዎች ከዛ አካባቢ የወጡ ናቸው ወይ እዛ የሚታወቁ ናቸው?
እኔ ቤተ ክርስቲያን ነው የማገለግለው። ሁኔታው ያው ከሌላም የመጣ ያው ያሎች የሚሆኑ መቼም አሁን ከጊዜው ጋር የተያያዘ ስለሆነ መለየት አልችልም።
የት ቤተ ክርስቲያን የሚያገለግሉት? አባ
ፈርጢ ኪዳነ ምሕረት ነው ያለሁት።
አሁን እያገለገሉ ነው? ሰላም ነው አካባቢው ታዲያ?
አይደለም እንጂ በቤተ ክርስቲያን እንደዚያው ተጠልለን የቀረኑች የሞቶችን እኮ አልጨረስኩለትም። በጠቅላላው 6 ሰዎች የኋሊት እየታሰሩ የግርግሪት ሰውነታቸው ጫንቃቸው እየተቆረጠ አንገታቸው ላይ በቢላ እየተቆረጠ 6 ሰዎች በእኔ ቤተ ክርስቲያን ቀብር ያለው በአካባቢ ባሎችም ስንቆጥራቸው ወደ 15 ይሆናሉ። ሸገር ብለን ወደ ወዲያማን ወደ ደደሳም የሊባቡር ጎረቤቶች እነሱ ጭምር ነው የተሳደዱት እና ወደ 15 ይሆናሉ። እኔ የማገለግለው ግን ፈርጢ አዲስ ልማት ቅዱስ ኪዳነ ምሕረት ኃላፊ ነበርኩ። እኔም ተሳድጄ አሁን በሌላ ተጠግቼ ነው ያለው። እንኳን ሌላ የምለብሰው ልብሴን እንኳን ሳልይዝ ወጣሁ። የሚገደል አማራ ነው። ገበያ ላይም ዱላ የሚመታ መስቀል ያደረገ ነው እና እነዚህም የተሳደዶችም ተሰደው ወጡት አማራዊ ናቸው። 180 ሰዎች ወጥተዋል። ደግሞ አሁን 15 ሰዎች በቤተ ክርስቲያን ተጠልለን ነበር። የሚጠይቀን ስናጣ አሁን በየስፍራችን ተመናጭበናል። እንዴት እንደደረሰው ላ
አባ ቢተው ገረመውን አመሰግናለሁ። ለመሆኑ የአካባቢው በተለይም የጅማ ዞን አስተዳደር ይህን ጉዳይ ያውቃል? ካወቀስ ይህን ጥቃት የሚፈጽሙ አካላት እነማን ናቸው? ምንስ እርምጃ ተወስዷል? ከአስተዳደሩ ምላሽ አግኝተናል። አቶ አብዱልከሪም የጅማ ዞን አስተዳዳሪ ናቸው። አንዳንድ ሚዲያዎችና የፌስቡክ ጦማሪዎች የሕዝብን አንድነትና አብሮነት ለምን ለማደፍረስ እንደሚፈልጉ አይገባኝም ያሉት አስተዳዳሪው፣ በዚህ ዞን ውስጥ ግን ብሔርም ሆነ ሃይማኖት ተኮር ጥቃት ፈጽሞ አልተካሄደም ብለዋል።
እውነት ለመናገር በጅማ ሕዝብም በጅማ ዞን ውስጥም በዚህ በሊሞ ኮሳ የሚባለው ወረዳ ላይ እንዲህ አይነት በጣም ብሔር መልክ ያለው አልፎ እምነትን መልክ ያለው ነገር ጭራሽ የተፈጸመ ነገር እንደሌለ እርግጠኛ ሆኜ ማንሳት እፈልጋለሁ። ከዚህ ባለፈ ግለሰቦች ደረቅ ወንጀል አንዱ አንዱን በተለያየ ምክንያት በራስ ቂም በተለያየ ምክንያት ችግሮች ይፈጠራሉ። ይሄ የተለመደ ነገር ነው። በእርግጥ ይሄ ወንጀለኛውን ለይቶ ለሕግ የማቅረብና የሕግ የበላይነት ማስከበር ከምንም በላይ የመንግስት ኃላፊነት ነው፣ የኛ ኃላፊነት ነው ብለን ነው የምናምነው።
ከዚህ ውጭ የአማራና የኦሮሞ ወይም የጉራጌና የትግራይ ህዝብ ብሎ በመለየት የሚካሄድ ጥቃት እንደሌለ፣ ይልቁንም በአንድነትና በመከባበር ህዝቡ ሲኖር ነው የሚታየው ብለዋል። ይህን ጉዳይ በተመለከተ የሚቀርቡ ዘገባዎች ግን በርካታ ህዝብ ተሰባስቦ በድንኳን ተጠልሎ ብሶቱን ሲያሰማ ነውና የሚታየው። አቶ አብዱልከሪም ይህን ለማየት ወይም ለማድመጥ እድል አግኝተው እንደሆን ጠይቄያቸው ነበር።
አሁን እዚህ አካባቢ ይሄ ዘግቧል የተባለው እጅግ በጣም የተቀነባበረ ሆን ብሎ ብሔርና ብሔር አሁንም እነዚህ ወንድሞቻችንና አብረን የምንኖራቸው አካሎች እዛው ነው ያሉት። የሚገርመው ነገር ቤተ ክርስቲያን ለመሳለም የሚሄዱ ሰዎችን እያሰባሰቡ ሌላ አይነት ትርጉም የሚሰጠውና በግል በቂም በቀል የተፈጠረ ወንጀልን የብሔር መልክ
የእምነት መልክ እንዲይዝ አድርገው የሚያነሱ የሚዲያ ሰዎች
ለመሆኑ ይህን ዘገባ አይተውታል?
በእርግጥ እኔ አላየሁትም፣ ተከታትዬ አጋጣሚ አግኝቼ አላየሁትም።
እኛ እንዲያውም ሰሞኑን የህዝብ ለህዝብ ስብሰባ አድርገን ትልቅ ህብረት የታየበት ሁኔታ ነበር ያሉት የዞኑ አስተዳዳሪ አቶ አብዱልከርም፣ ማንኛውም ሚዲያ የሐሰት ዜና ከማቅረብ ሊቆጠብና ቅድሚያ ማጣሪያ ሊያደርግ እንደሚገባ ያሳስባሉ።
አሁን ለምሳሌ የብሔር ብሔረሰቦች ቀን ትናንት ወዲያ አቅርበናል። አሁን ከተባለው ጋሌ ከምትባለው አዲስ ልማት ከምትባለውም ቀበሌ የመጡ ወንድሞቻችን ከአማራ ብሔር ብሔረሰብ ተወላጅ፣ ከጉራጌ፣ ከኦሮሞ፣ ከሁሉም መጥተው እዚህ አንድ ላይ ትልቅ መድረክ ሰፊ መድረክ አካሂደን የቆየ ነው። እጅግ በጣም በሚያረካ ስሜት በሚቀሰቅስ ህዝቡ አንድነቱ ምን ያክል እንደሚፈልገውና ለዚህም ደግሞ ዘመቆም አብሮነቱን ማጠናከር እንዳለበት ህዝቡ ተነጋግረው፣ እኛ አሁን እየተጠራጠርን ያለ ነው የበለጠ ሰላምና ጠንካራ የሆነ ግንኙነት ሲፈጠር ሌላው ኃይል በዚህ በተቃራኒው አንታጎኒስቲክ የሆነ ኃይል ደግሞ ለምን ይህን ያክል ውጫና ቅንብር የሚዲያ ዘመቻ ለህዝቡ ከታሰበ እውነት ለመናገር ማለት ነው ከማንም በላይ የእኛ ኃላፊነት ነው። ስለዚህ ማንኛውም ሚዲያ የእናንተም ቢሆን ታማኝ ምንጭ ከሆነ በትክክል ሂዶ ይህን ማጣራት መቻል አለበት።
አንድ ሰው በብስክሌት ከቡልቡሎ ወረዳ ወደ ሊሙ ሲሄድ መገደሉን አንድ ስማቸው እንዳይገለጥ የጠየቁ ገልጠውልናል። እና ከዚሁ ጉዳይ ጋር ተያይዞ ደግሞ በቀረበ አንድ የሚዲያ ዘገባም ጌትነት የተባለ ሰው እርሻ ውሎ ወደ ቤቱ ሲገባ አንገቱ ተቆርጦ መገደሉን፣ ሌሎች ስድስት ሰዎችም በተመሳሳይ ሁኔታ መገደላቸውን በዘገባ ተመልክቷል። ይህን ዘገባ በተመለከተ አቶ አብዱልከሪም እንዲህ ይላሉ።
ግድያው ያልከው ከአንድ ወር በፊት በግለሰብ ቂም እርስ በርስ ወንጀል ተፈጽሟል። ማንም ይግደል ማንም፣ ገዳይ ወንጀለኛ ነው። ተጠርጣሪው ወንጀለኛ ያመለጠው ከአንድ ብሔር ነው ተብሎ ሁሉ እየተፈለገ ነው፣ ሁሉም ቢሆን ማለት ነው። ይሄ የግለሰብ ቂም ጉዳይ እንጂ በተዘገበው መንገድ ብሔርና ብሔረሰብን ለማናወቀር ያለውን አቅጣጫ ለማስያዝና ድራማ መሰራት የለበትም ብዬ ነው የማምነው።
ነገሩ የቆየ ይሁን እንጂ ግን ተፈጽሟል ነው የሚሉኝ።
የተፈጸመው ብሔርን አይደለማ፣ ወንጀል እኮማ።
እሺ፣ ብሔር ከብሔር ጋር አይሁን እንጂ ሰው ተገሏልና ለምንድን ነው የተገደለው? ገዳዩስ ማን ነው? አጣራችሁ ወይ? የግለሰብ
የተጠረጠሩ የተያዙ አሉ። በደረቅ ወንጀል ያመለጠ ከአካባቢ የሸሸ አለ። በቂም ከሱ ጋራ እጅግ በጣም ቤተሰቡን የሚያውቅ አካባቢውን የሚያውቅ እጅግ በጣም ሲፈላለጉ የነበሩ ሰዎች አካባቢውን ለቆ ያመለጡም አሉ። ተመሳሳይ ብሔር ያለ ይሄ ነው አጠቃላይ።
ግን ይሄ አንድ ሰው ያሉት እኔም እዛ አካባቢ ካገኘሁት መረጃ ለመግለጥ ከቡልቡሎ በብስክሌት ወደ ሊሙ ሲሄድ አንድ ሰው ተገኝቶ መገደሉን ሰምቻለሁ። እንግዲህ እዚያው አካባቢ ይሄ መረጃ አለኝ የሚሉ ሰው ናቸው። ስማቸውን መጥቀስ አልፈለጉም።
ለምሳሌ እውነትህን ነው። ከዚህ በፊት እሱም አንድ ሌላ ወንጀል ነው። ይሄ የሞተው ሊሙ የጎማ ወረዳ ሞተር አሽከርካሪ ከ15 በፊት ነው የሞተ። ይሄ ደግሞ በብሔር የምታየው ከሆነ ኦሮሞ ነው።
ቀደም ሲል ተገሏል ያሉኝ ግለሰብ
እሱ ከአማራ ብሔር ያለ ነው የሚመስለኝ። ይሄ ምንድን ነው? ግለሰቦች የሚፈጠሩት ጠብና ቂም በቀል ለምንድን ነው ወደ ብሔርና ብሔረሰብ መውሰድ ይፈልጋል?
አቶ አብዱል ከሪም የጅማ ዞን አስተዳደር፣ እግዚአብሔር ይስጥልኝ። በአድማጮች ስም አመሰግናለሁ።
አመሰግናለሁ። ድሶ
አዲሱንና በዘገባው ውስጥ የተሳተፉትን ሁሉ እናመሰግናለን። ከስቱዲዮ ወደ ተከታዩ ዘገባ እናልፋለን። የመጽሔት ርዕስ ነው። በደቡብ ምዕራብ ኦሮሚያ ጅማ ዞን ውስጥ ባለችው ሊሙ አካባቢ በቅርቡ ግጭት ተፈጥሮ እንደነበረ የተቀናበረ ዘገባ ነው ያደመጣችሁት። ከስድስት በላይ በሆኑ ፓርቲዎችና እንቅስቃሴዎች ውህደት የተቋቋመው ሀገር አቀፍ ፓርቲ መስራች ጉባኤውን ዛሬ ጀምሯል። መጠሪያ ስሙንም በሙሉ ድምፅ ማጽደቁን ሪፖርተራችን መለስካቸው አመሃ ከአዲስ አበባ ዘግቧል። ፓርቲው ፌዴራላዊ የመንግሥት አወቃቀርና ፕሬዚደንታዊ የአስተዳደር ሥርዓትን እንደሚያራምድ በረቂቅ የፖለቲካ መርሃ ግብሩ ላይ ገልጿል። መለስካቸው።
መስራች ጉባኤው ዛሬ ስብሰባ ማዕከል እየተባለ በሚጠራው አዳራሽ ሲጀመር እንደተገለጸው ፓርቲውን እውን ለማድረግ አያሌ ተግባራት ተከናውነዋል። የጉባኤ አዘጋጅ ኮሚቴውን የሥራ ክንውን ዘገባ በንባብ ያሰሙት የቀድሞ ሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንዳሉትም ወራት የፈጀ ዝግጅትና ሥራ ነበር የተከናወነው። የፓርቲው መሥራች ጉባኤ በዛሬው ውለው በፓርቲው ፕሮግራም፣ ርዕዮተ ዓለምና የፖሊሲ አቅጣጫዎች ላይ እንደተወያየና ከውሳኔ እንደደረሰም ታውቋል። በፓርቲው ደንብ፣ መዋቅር፣ ስያሜና አርማ ላይም ከስምምነት ደርሷል። የጉባኤው አዘጋጅ ግብረ ኃይል የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለቪኦኤ እንደገለጹት በሙሉ ድምፅ የጸደቀው የአዲሱ አገር አቀፍ ፓርቲ ስም የኢትዮጵያ ዜጎች ለማኅበራዊ ፍትሕ የሚል ነው። የአዲሱ ፓርቲ የኢትዮጵያ ዜጎች ለማኅበራዊ ፍትሕ የፖለቲካ መርሃ ግብር ረቂቅ እንደሚያመለክተው በወሳኝ መልኩ ያልተማከለ አስተዳደር ማለትም ፌዴራላዊ ሥርዓትን መከተልን ምርጫው ያደረገ ነው ይላል። ከፍተኛው የመንግሥት ኃላፊነትም በሕዝብ ቀጥታ ምርጫ የሚመረጥ ፕሬዝዳንታዊ ሥርዓት እንዲሆን አበክሮ ይሠራል ይላል ይኸው ፕሮግራም። ጉባኤውን በንግግር የከፈቱትና በኢትዮጵያ የዜግነት ሕግ መሠረት የመምረጥም ሆነ የመመረጥ መብት እንደሌላቸው የገለጹት አቶ አንዳርጋቸው ጽጌ ይህን የፓርቲውን ፕሮግራም በሚከተለው መልክ አቅርበውታል።
በአገር ውስጥና በመላው ዓለም የሚገኙ ኢትዮጵያውያን የዛሬውን ጉባኤ ውጤት በጉጉት እየጠበቁ ነው። አዲሱ ፓርቲ በእውንም የገበሬው፣ የላባደሩ፣ የመምሩ፣ የሰራዊቱ፣ የመንግሥት ሠራተኛው ጥሮ ግሮ ሀብት የሚያፈረው ባለ ሀብት፣ የምሁሩ፣ የባለሙያው፣ የወጣቱ፣ የሴቶች፣ የአካል ጉዳተኞች፣ በየውጭ ሀገሩ ሥራ ፍለጋ ከሀገር ተገፍተው የተሰደዱ፣ በሌላም ምክንያት የተሰደዱ ወገኖቻችን ፓርቲ መብትና ጥቅም አስከባሪ የሚያደርገው የፓርቲ ፕሮግራምና አደራጀት እንዳለው አውቃለሁ። ለእምነቶች፣ ለቋንቋዎች፣ ለባህሎች መከበርና መበልጸግ የቆመ ፓርቲ እንደሆነ አውቃለሁ። በማኅበራዊ ፍትህ በተቃኘው ፕሮግራሙና አሳታፊ ዲሞክራሲን የህልውናውን መሠረት ባደረገው ድርጅታዊ ቁመናው አማካኝነት የሀገርንና የህዝብን የነጻነት፣ የዲሞክራሲ፣ የፍትህ፣ የሰላምና የብልጽግና ጥማት ማርካት የሚያስችል ታሪካዊ ሥራ ሊሠራ እንደሚችል እምነቴ ነው።
አቶ አንዳርጋቸው ጽጌ በዚህ ንግግራቸው የትግል ልምዳቸውን መሠረት በማድረግ ለጉባኤተኞች ይጠቅማል ያሉትን ተመክሮ አካፍለዋል። በተለይም የመሪዎች አርያነት የተላበሰን አመራር መስጠትና የመርህ አንድነት ጽናትን አበክረው አስገንዝበዋል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ የተሰኘውን ይህን አዲስ አገር አቀፍ ፓርቲ የመሠረቱት የመላ ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ፣ ሰማያዊ ፓርቲ፣ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ፣ የአዲስ ትውልድ ፓርቲ፣ አርበኞች ግንቦት ሰባት ንቅናቄ፣ የጋምቤላ ክልላዊ ንቅናቄና የቀድሞው የአንድነት ለዴሞክራሲና ፍትሕ ፓርቲ አመራር አባላት ናቸው። ፓርቲው በነገ መርሃ ግብሩ የአመራር አባላቱን እንደሚመርጥ ይጠበቃል። የጉባኤው አባላት ከመላ ሀገሪቱ ከ310 በላይ ወረዳዎች የመጡ ተወካዮች እንደሆኑም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ ዘገባ ወደ ሱዳን የሚወስደን ይሆናል። ሶሎሞን አባት አሰናድቶታል።
በዓለም ዙሪያ ላሉ ሙስሊም ማኅበረሰቦች ሁሉ ቅዱሱ ወር ራማዳን ተጀምሯል። ሱዳን ውስጥ ግን ተቃዋሚዎች ለአንድ ወር ያህል ከተቀመጡበት ሰልፍ መሰል የአደባባይ ውሎ አዳራቸው ፍንክች አላሉም። ዋና ከተማይቱ ኻርቱም አሁንም ወታደሮቹ ሥልጣኑን ፈጥነው ለሲቪሎች እንዲያስረክቡ ቁጭ ብለው መጠየቃቸውን ቀጥለዋል። የፕሬዝደንት አልበሽርን ስንብት ለታዘበችው ኻርቱም የአንድ ወር ክብረ በዓል ያህል እየታየ መሆኑን እዚያው ያለው ሪፖርተራችን ጄሰን ፓቲንኬን ዘግቧል። ተቃዋሚዎቹም እዚያው እንደ ተቀመጡ ወር ሞላቸው፣ ይህንንም ያከብሩታል። ደግሞም ሌላ ክብረ በዓል ተጨመረላቸው፣ ራማዳን። ጾሙ፣ የበጋው ቃጠሎና ሙቀት ኻርቱማውያኑን አልበገራቸውም። አዲሶቹ ገዢዎች የወታደራዊው ደርግ መሪዎች ስልጣን እስኪያስረክቡ ንቅንቅ አንልም ብለዋል ተቃዋሚዎቹ።
ቢጠማንም ቢርበንም ብንደክምም ግባችን ላይ አልመናል፣ እዚያ እንደርሳለን። እነዚህ ሁሉ አደክሙንም፣ እንዲያውም ይበልጥ ያጠናክሩናል እንጂ ያለምንበት እንድንደርስ ይገፉናል። ሲቪል መንግሥት፣ ዲሞክራሲያዊ አስተዳደር፣ የሁሉንም ዜጎቿን መብቶች እኩል የምታከብር አገር።
ኻሊድ ሸሪፍ ኢብራሂም ተማሪ ነው። 2000 ለሚሆኑት ተቃዋሚዎች የማፍጠሪያ ምግብ ለማድረስ በጎ ፈቃደኞች ሲዘጋጁ ይውላሉ። የቀድሞው ፕሬዚደንት አልበሽር ለ30 ዓመታት በዘለቀ ሙስና የጭካኔ አድራጎቶችና መሠረታዊ ነጻነቶችን በማፈንና በመንፈግ ሲከሰሱ፣ ሲወቀሱና ሲወገዙ የኖሩ ሰው ናቸው። የአሁኑን የሱዳን አብዮት ያቀጣጠሉትና እየመሩትም ያሉት ወጣቶች ቢሆኑም ሌላው ኅብረተሰብ ግን እነዚህን የራማዳን ቀናት ለእነርሱ ያለውን ድጋፉን ለመግለጽ እየተጠቀመባቸው ነው። አብደል ሻፈር አሕመድ ኢብራሂም አንዱ ናቸው።
የሀገራችንን ሁኔታ ለመለወጥ ነጻነት እንፈልጋለን። ብዙ ነገር ከብዶናል። ነጻነት እንፈልጋለን። አለቀ።
ለተቃዋሚዎቹ የማፍጠሪያ ምግብ ይዛ ጀምበር ስትጠልቅ አደባባይ የተገኘችው በጎ ፈቃደኛዋ ኻልዳ ካሚል አቡበከር በረመዳኑ ማብቂያ ሱዳን ሲቪል መንግስት ይኖራታል ብላ ታምናለች።
ይህ ቁጭ ብሎ ተቃውሞን መግለጽ አንዳች ትልቅ ውጤት ያመጣል ብዬ ተስፋ አድርጋለሁ። ይህ ደግሞ ለሱዳን ብቻ ሳይሆን ለመላው ዓለም ጥቅም አለው ብዬ አስባለሁ።
የወጣቶቹ ጥያቄዎች መልስ ከተሰጣቸው ሱዳን ወደ ስልጣኔ፣ ወደ ደህንነት ትሄዳለች፣ ወደፊት ትጓዛለች። ወጣቶቹ እንግዲህ አፈጠሩ፣ ደግሞ ለነገ ከውሃውም ከምግቡም ኃይል ሰነቁ። እንግዲህ ደግሞ እንደገና ረመዳንን ወደ ማክበር እንደገናም ወደ አብዮታቸው ይመለሳሉ። የሱዳን ተቃዋሚዎች ዛሬ አተኩረው እየጠየቁ ያሉት የፖለቲካ ለውጦችንና የሲቪል አስተዳደርን ነው። በሌላ በኩል ደግሞ ለተራዘሙ ዓመታት በእጥረቶችና በማዕቀቦች ተጠፍሮ ሲማቅቅ የኖረው የሀገሪቱ ምጣኔ ሀብት ከአልበሽር ከመንበረ ሥልጣኑ መወገድ ጋር ተመልሶ ይሟሟቃል፣ ያንሰራራል የሚል ተስፋ በብዙ ነጋዴዎች ዘንድ አሳድሯል። የቀጠለውን የሱዳን አብዮት ያነሳሳውና ያቀጣጠለው በምግብና በነዳጅ ላይ ያሻቀበው ዋጋና 70% የደረሰው የገንዘቡ ግሽበት ነው።
ሱዳናውያን እንደምንለው አሁን ቀን ወጣለን፣ የተሻለ ቀን መጥቷል። አሁን ማንም ሳይገዳደረን መስራት እንችላለን።
የጌጣጌጥ ነጋዴው ሐሚድ አህመድና ሌሎችም እንደሚሉት ከአልበሽር መወገድ በፊት የዛሬ ወርና ከዚያ ቀደም ሲል የነበረው ጊዜ በምጣኔ ሀብት ችግሮች የተጠፈሩበት፣ የምስጢር ፖሊስ በሚያደርስባቸው አፈናና ወከባ የተሸማቀቁ የነበሩበት ጊዜ አልፏል። ወርቅ ነጋዴው ሐሰን መሐመድ ይህንን ክስ እንደሚጋራ ኻርቱም ላለው ባልደረባዬ ሩድ ኤልደንመንድ ነግሮታል።
ከአብዮቱ በፊት ገንዘብ ጠፍቶ ነበር። የመናገር ነጻነት ጠፍቶ ነበር። መብቶቻችንን ተነጥቀን ነበር። ፖለቲካ መናገር እንፈራ ነበር።
የበሽር ዘወር ማለትና ዛሬም ለሲቪል አስተዳደር አደባባይ እየዋለ የሚያድረው ሕዝባዊ ግፊት በነ ሐሚድ አህመድ አይነቶቹ ነጋዴዎች ውስጥ ብርቱ ተስፋን አኑሯል።
አሁን ዋጋው ረገብ ብሏል። ከአብዮቱ በኋላ ደግሞ ገበያው በጣም እየተሻሻለ እንደሚሄድ አስባለሁ።
የሱዳኑ አብዮት ትሩፋት ከመካከለኛው ምስራቅ ሀገሮች የሚጎርፍላት በቢሊዮኖች የሚቆጠር ዶላር እርዳታና ዓለም አቀፍ ብድርም እንድታገኝ መንገድ የሚጠርግላት በዩናይትድ ስቴትስ ከተጣለባት የሽብር ደጋፊ ሀገሮች መዝገብ ስሟ መፋቁ ገና አንድ ሁለቱ ናቸው። አልበሽር ከተወገዱ ወዲህ ባለው የአንድ ወር ጊዜ ውስጥ የሱዳን ፓውንድ የዶላር ምንዛሪ በጥቁር ገበያ ላይ እንኳ ጉልበት አግኝቶ አቅሙ ከቀድሞው እጥፍ ያህል ሆኗል። ከምሽቱ 3 ሰዓት ከ43 ደቂቃ ሆነ አሁን አዲስ አበባ ላይ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ ቴክኒሻኑ ካርል ስተርሊንግ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሰሎሞን አባትና
ቆንጂት ታየነን።
ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ እንለፍ።
በትግራይ ክልል በወገኖቻችን ላይ አፈናና የሰብአዊ መብቶች ረገጣ እየተፈጸመ ነው ሲሉ በሰሜን አሜሪካና በሌሎች ሀገሮች የሚኖሩ ኢትዮጵያውያን ሁለት ድርጅቶች የክልሉን አስተዳደር ወንጅለዋል። የአረና መድረክ ድጋፍ አስተባባሪ ኮሚቴና የትግራይ ዲሞክራሲያዊ ትብብር አባላት ናቸው። ሰሞኑን ለጠቅላይ ሚኒስትር አብይ አህመድ በጻፉት ደብዳቤ በሌሎች የሀገሪቱ ክልሎች የሚኖረው ህዝባችን የመደራጀት፣ የመናገር፣ ሰላማዊ ሰልፍ የማድረግ፣ መሪዎቹን የመተቸትና የማውረድ ነጻነት ሲያገኝና የለውጡ ፍሬ ተጠቃሚ ሲሆን ብናይም ትግራይ ክልል ውስጥ ግን ህዝቡ ከለውጡ በፊት ከነበረው ለባሰ ሰቆቃና አፈና ተዳርጓል። ህዝቡ አቤት የሚልበት የፍትህ ቦታና ባለቤትም አጥቷል ሲሉ ከሰዋል። ለጠቅላይ ሚኒስትሩ ጽህፈት ቤት ይድረስ ያሉትንና ቅጂውን ለአሜሪካ ድምፅ የላኩትን ይህንን ደብዳቤ መነሻ በማድረግ አሉላ ከበደ የድርጅቶቹን ሁለት አባላት አነጋግሯል። ራሳቸውን አስተዋውቀው ይጀምራል።
በላይ ገሰሰ ይባላሉ። በዲያስፖራ የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የድጋፍ ኮሚቴ አባል ነኝ።
አመሰግናለሁ አቶ አሉላ። እኔ ግርማይ ገዛኝ ይባላለሁ። ትግራይ ዲሞክራሲያዊ ትብብር ነው የምወክለው።
አመሰግናለሁ። በዳያስፖራ የአረና መድረክ ድጋፍ አስተባባሪ ኮሚቴና የትግራይ ዲሞክራሲያዊ ትብብር አባላት ይድረስ ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚል ባወጣችሁት በዚህ መግለጫችሁ ትግራይ ባለቤት ያጣች የአፈና የእስርና የጨለማ ደሴት ሆናለች ይላል። አቶ በላይ እርሶን ላስቀድም። ትግራይ ባለቤት ያጣች የአፈና የእስርና የጨለማ ደሴት ሆናለች ለማለት ያበቃችሁ መንስኤ ምንድን ነው? የዚህ ደብዳቤያችሁስ አላማ?
ለዚህ ደብዳቤ መነሻችን በአሁን ጊዜ በትግራይ ሕዝብ ላይ እየደረሰ ያለው ወከባ፣ እስርና አፈና ከመቼው በላይ እንዲያውም ለውጡ ከመጀመሩ በፊት ከነበረው አሁን እየተባባሰ መሄዱን አንዱ ስላሳሰበን እሱን ለማውገዝ እና ሁለተኛ ደግሞ በኢትዮጵያ ውስጥ ያው አንድ ዓመቱን ያስቆጠረው የለውጥ እንቅስቃሴ ወይም የለውጡ ጉዞ አለ። ግን በአሁን ጊዜ ለውጡን ወደኋላ ሊቀለብሱ የሚያስችሉ እንቅስቃሴዎች እና የተለያዩ ችግሮች በአጠቃላይ ለውጡ ታጭቦ ጭቃ እንዳይሆን እንዳይቀለበስና ሀገሪቷ ወደ ባሰ መበታተን መናቆርና ወደ ባሰ ችግር እንዳትገባ ይህም ያሳስበናል። በህዝባችን ደህንነትና በሀገራችን አንድነት ዙሪያ ያለው አስጊ ሁኔታዎች ስለሚያሳስቡን እነዚህ ነገሮች ስንታገልበት የነበረ ነውና ለሚመለከታቸው አካላት መጻፍ አለብን ብለን በተለይም ለዶክተር አብይ አህመድ ኢትዮጵያ ጠቅላይ ሚኒስትር አድሬስ አድርገን የጻፍ ነው።
መልካም። አቶ ግርማዬ ለእርሶ ድሉ ልስጥ። በመግለጫው የተጀመረው የለውጥ ወጋገን የሁላችንም ድምር የትግል ውጤት ስለሆነ ስትሉት እንደረደራላችሁ የኢትዮጵያ ሀገራችን ትንሣኤ እውን ሊሆን ይችላል የሚል ብሩህ ተስፋ አሳድሮብን ነበርም ይላል መግለጫችሁ። ለብዙዎቻችን እንቆቅልሽ አሳዛኝና ተስፋ አስቆራጭ ሆኖብን ግን ይገኛል ይላል። አቶ ግርማይ ምንድን ነው ለዚህ ተስፋ መቁረጥ ያደረሳችሁ? ከመሀል አገር የተባረሩት ትሏቸዋላችሁ የህወሓት መሪዎች ህዝቡን የቁጭታቸው መወጣጫ በማድረግ ሆን ብለው የለውጡ አጋርና ተጠቃሚ እንዳይሆንም አድርገውታል የሚል አንድምታ ያለው ሀሳብ አክላችኋል። እስኪ ባጭሩ ያስረዱኝ ምንድን ነው መሰረታችሁ ለዚህ?
አቶ አሉላ፣ በመጀመሪያ ደረጃ አንድ ህዝብ፣ አንድ ህብረተሰብ መንግስት ሲያቋቁም ያ መንግስት ባለው ህገ መንግስት በህግ ስርዓት እንዲገዛ ነው መንግስት የሚቋቋመው። የመንግስት ዋናው አላማ ደግሞ የህብረተሰቡን ህልውና፣ ሰላም እና እድገት ለመቀየስና ያንን ለማንቀሳቀስ ነው አንድን ህብረተሰብ ውስጥ እንትን የሚያደርገው። አሁን ባለንበት ሁኔታ ግን ትግራይ ውስጥ የምናየው ሁኔታ ምናልባት ከትግራይም ሰፋ ብለን ወደ አሁን በተለይ መግለጫው እንትን ስላነሳን ነው እንጂ በአጠቃላይ በኢትዮጵያ ያለው ሁኔታም እንትን መዳሰስ ይቻላል። ለምሳሌ የራሳቸው ህገ መንግስት አልተከበረም ብለው አንድ ጊዜ መቀሌ ውስጥ ሰላማዊ ሰልፍ ተደርጎ ነበረ። ህገ መንግስት አልተከበረም ስትል አንተስ ህገ መንግስቱን አክብርሃል ወይ የሚል ጥያቄ መነሳት ያለበት ጉዳይ ነው። ህገ መንግስት በአንዱ አካባቢ መከበር በሌላው አካባቢ መጣስ የለበት። በአሁኑ ሰዓት የአረና አባላት ትግራይ ውስጥ ተሰው ይገኛሉ። ኢትዮጵያ ውስጥ ዳግማይ ተሃድሶ፣ ጥልቅ ተሃድሶ በሚለው እንትን ተደረገና ያ ሁሉ ምንም ሳናይበት አለፈ። መጨረሻ ላይ ዶክተር አብይ ጠቅላይ ሚኒስትርነት ተመረጡ። አንዳንድ ቃል የገቧቸውን ነገሮች የፖለቲካ እስረኞች እና ጋዜጠኞች ተፈቱ። ይህንን አይነት ሁኔታ በሌላው በመሀል ኢትዮጵያ በአዲስ አበባ አካባቢ ቢያንስ እየተደረገ ባለበት ጊዜ ትግራይ ውስጥ የፖለቲካ እስረኞች እስከ ዛሬ ድረስ አልተፈቱም። አልተፈቱም ብቻ ሳይሆን አሁንም እየታሰሩ ነው ያሉት። አሁን በቅርብ ጊዜ የታሰሩ ወጣቶች አሉ። የገበሬውን መሬት ወደ ከተማ በማስገባት ሊዝ እንደሚደረገው ሁኔታ ላይ ገበሬው ተበድለዋል ብለው የጮሁ ሰዎች ዛሬ እስር ቤት ነው ያሉ። ዶክተር ደብረጽዮን የትግራይ ምክትል ፕሬዚደንት ሲል ግን ባለፈው ለጋዜጠኞች በሰጡት መግለጫ አግባብ ያለው ጥያቄ ነው ብለው ነበር። አግባብ ያለው ጥያቄ ከሆነ እነሱ ከማየታቸው በፊት አይተው ገበሬው ተጠቃሚ ያልሆነም እየተጎዳ ነው ብለው የቆሙ ሰዎች ናቸው ዛሬ እስር ቤት ውስጥ ያሉት። እና ህግ ተጣሰ የምንለው ባለቤት ማጣ የምንለው የህግ የበላይነት የሌለበት በመሆኑ ነው ለማለት ነው ባጭሩ ሳስቀምጠው።
መልካም። አቶ በላይ ወደ እርስዎ ልምጣ። ብዙ ነጥቦችን ነው ዘርዝራችሁ በጽሁፋችሁ የምታነሱት፣ ተፈጽመዋል ያላችኋቸውንም እንዲሆን የምትፈልጉትንም ጭምር የለውጡን ጅማሬ የተቀላቀሉ በማስመሰል ይልቁንም የሚቃረን እንቅስቃሴ እያደረጉ ነው ያላችኋቸውን የህወሓት መሪዎች በእነርሱ ላይ የተነጣጠረውን የህዝብ ተቃውሞ ትላላችሁ። ይህ በእነርሱ ላይ የተነጣጠረ የህዝብ ተቃውሞ የሚለው ጠቅላይ ሚኒስትር አብይ አህመድና አስተዳደራቸው ወደ ስልጣን ከመምጣታቸው በፊት የነበረውን ይመስለኛል። አቅጣጫውን በመቀየር የትግራይን ህዝብ ለማጥፋት የሚደረግ ትግል አስመስለው በማቅረብ አደር የተለየ ጠባይ አለው እያላችሁ ነው። ህዝቡንም ለተቃውሞ እንዲነሳ አድርገዋል፣ ገፋፍተዋል እያላችሁ ነው አቶ በላይ?
አዎ። ምንድን ነው አሁን በትግራይ እየሆነ ያለው? ከለውጡ በኋላ በተለይ የህወሓት መሪዎች እና ሌሎች ከነሱ ተከታዮች በሙሉ በኃላፊነት በዝርፊያ በተለያየ መንገድ የሚጠየቁ ሰዎች ተሰባስበው በተለያየ መንገድ አምልጠው ወይም ራሳቸው ሂደው ትግራይ ውስጥ ነው የተሰገሰቡ። አስር መሪዎቹ እና ዶክተር ደብረጽዮን ምናምን ብቻ አይደለም፣ ከእሱ ጋር ተኮልኩለው የሄዱ ብዙዎች አሉ። አሁን በትግራይ ውስጥ እያደረጉ ያለው ምንድን ነው? የመጨረሻ ምሽጋቸው አድርገው ነው የወሰዱ። ምክንያቱም ከመሀል ሀገር ተባረው እዛ በትግራይ ውስጥ ያንን ምሽግ ወይም ደግሞ ህዝቡ የእነሱን ከለላ መሆን ካቆመ ከዛ ወዲያ የላቸው ምሽግ የላቸውም፣ ያውቃሉ እነሱ። ስለዚህ አሁን ምንድን ነው እያደረጉ ያሉት? ህዝቡን እንደተለመደው የሚያታልሉበት ብሶቱን ወደ ሌላ የራሱን ውስጥ በትግራይ ውስጥ ያለው ችግር በራሱ ላይ ያለውን እንዳያይ የውጭ ችግር መጣበት፣ ያንተ ችግር የውጭ ችግር ነው እያሉ ህዝቡ በራሱ በትግራይ ውስጥ ያለው በውስጥ ያለውን ችግር እንዳያይ ወደ ውጭ እንዲመለከት ነው ያደረጉ። በተለይ ዶክተር አብይ የሚመራውን ስልጣን ከመጣ በኋላ ምንድን ነው ያየፈጠሩ? እገሌ ጠላት መጣብህ። ይሄ የተለመደ ነው። ላለፉት 30-40 ዓመት ለትግራይ አሸብሮ አስፈራርቶ አደንቁሮ እና አደንዝዞ ለመግዛት ያልተደረገ ያልተፈነቀለ ድንጋይ የለም። በዛ በሰሜን ሻዕብያ መጣብህ እኛ ከሌለን፣ መሀል ሀገር ኦነግ መጣብህ ሌላ መጣብህ ያሉ ህዝቡ ሁል ጊዜ የወንዝ የጅብ ይብላኝ ብሎ እንዲወስንና የነሱ የስልጣን ከለላ ሆኖ እንዲኖር ነው እየፈለጉ ያሉት። ስለዚህ ምን ማድረግ አለባቸው? ያኔ ለውጡ ሲመጣ በትግራይ ህዝብ እንደመጣ አብይ የትግራይ ህዝብ ጠላት እንደሆነ እየተካሄደ ያለው ለውጥ በትግራይ ህዝብ ላይ ያነጣጠረ እንደሆነ ብለው ነው ነጋ ጠባ እያነሳሱት ያሉት። ግን እንደሱ አይደለም። እኔ እርግጥ በአንዳንድ የተወሰኑ ሁኔታዎች ከህወሓት መሪዎች ጋር ደምሮ ህዝቡም አብሮ የሚጠላ የሚመስል አንዳንድ ፕሮፓጋንዳዎች ሊኖሩ ይችላሉ በውሱን ጽንፈኞች። ግን አጠቃላይ የኢትዮጵያ ህዝብ ግን በጋራ ሆኖ ከአፋኙ ስርዓት ለመላቀቅ ያደረገው ትግል ነው እንጂ በተለየ የትግራይ ህዝብን ለማጥፋት የተደረገ ትግል አይደለም ብለን ነው የምናምነው። እነሱ ግን በትግራይ ህዝብ ያንጃበበ ችግር አድርገው ነው እየወሰዱ ያሉ።
መልካም። ተከታይ ጥያቄ ላንሳ። አቶ በላይ ባጭሩ ይመልሱና ወደ አቶ ግርማ ሄዳለሁ። ዘውግን መሰረት ያደረጉ ግጭቶች እየተባባሱ የመጡበት ጊዜ ነው። እኛና እነርሱ በሚል በተለያዩ አካባቢዎች የሚታዩ ድንገቶች፣ የሚታዩ ግጭቶች አንድም ማህበረሰብ ከሌላው ለይቶ ለማጥቃት የታለመ የሚመስል አንድምታ በመስጠታቸው ሰዎች በጅምላ አደጋ ይደርስብናል በሚል በምላሹ ተመሳሳይ ጥቃት የማድረስ ዝንባሌ በአገሪቱ በተለያዩ አካባቢዎች የታዩ ሁኔታዎችን ነው እየጠቀስኩ ያለሁት። እንዲህ ያለው አደገኛና ምናልባትም ሊወጡበት የማይቻል ፈተና ውስጥ እንዳይገባ ምን መደረግ አለበት ትላላችሁ? በምታነሷቸውም ሀሳቦች ህብረተሰቡም ዜጎች እያንዳንዳቸው በሚያደርጉት ውስጥ ምን መሆን አለበት ነው የምትሉት? አቶ በላይ፣
በመጀመሪያ በትግራይ ደረጃ እንቆቅልሽ የሆነብን ምንድን ነው? ትግራይ በሌላ ውጭ ሀገር ልክ በኤሽያ ያለች የሰሜን ኮሪያ
አይነት ሀገር ተደርጋ ነው አሁን እየታየች ያለች። በመሃል ሀገር ያለው ሰውም ያ ሁሉ ተባብረን የለውጡ ጋገን እንዲመጣም የሁላችን ድምር ውጤት ነበረ። አሁን ግን TPLF ተባሮ ወደ ትግራይ መሄዱ ያ ግሉ የመጨረሻ ያበቃ መስሎ ነው የመዝናናት ጉዳይ ይታያል በኢትዮጵያ ደረጃ። ስለዚህ የትግራይ ህዝብም እንደማንኛውም ከማንም ኮርነር ኢትዮጵያ ተባረው የሄዱ የድርብ ድርብርብ ጭቆና ሰለባ ነው የሆነ ያለው። ስለዚህ አንደኛ የትግራይ ህዝብም ወይም ደግሞ ሌሎቹ አግላይ ሳይሆን ሁሉንም ኢንክሉሲቭ የሆነ አጠቃላይ ሀገሪቷን ነጻ ሊያወጣ የሚችል የትግል ማዕቀፍ መኖር አለበት ብለን ነው የምናምነው። ምክንያቱም አንድን ህዝብን አግልሎ ወይም ደግሞ የተወሰነ አካባቢን ትቶ የሚካሄደው ትግል የትም አይደርስ። ይሄ አንዱ ነው የምንለው። ሁለተኛ በትግራይ ያለው ችግር ሌላ ከሌላ የመጣ ሳይሆን ራሱ ህወሓት አብዮታዊ ዲሞክራሲ የፈጠረው ችግር ነው። ስለዚህ የትግራይ ህዝብ ሌላ መጣብህ እየተባለ እየተሸበረ እየፈራ ከመኖር ይልቅ በራሱ በወለሉ ያለው እሸሁ ነው መጀመሪያ መንቀል ያለበት። ችግሩም በትግራይ ነው ያለው፣ መፍትሄውም በትግራይ ህዝብ ነው ያለው። አንዱ እሱ ነው። ሌላ በሀገር ደረጃ መፍትሄ ይሆናል ብለን የምናስበው አንደኛ የተጀመረውን ትግል ጫፉ ሳይደርስ ተኮላሽቶ እንዳይቀርና ያ የተከፈለውን መስዋዕትነት ደመ ከልብ ሆኖ እንዳይቀር ትግሉም ታጽቦ ጭቃ ሆኖ እንዳይቀር ተባብረን የጀመርነውን ትግል እንደገና ተነጣጥለን ከእጃችን እንዳያመልጥ ትግሉን ዳሩ እንዲደርስ አስበን እንደገና ትንሽ ወጣ ካልንበት ቆም ብለን አስበን ተባብረን ትግሉን እንዲቀጥል ማድረግ ነው። ዶክተር አብይ እንዲታገልልን ወይም ደግሞ ሌላ የበላይ አካል ወይም ኢህአዴግ ይታገልልናል ብለን መጠበቅ የለብንም። የትግሉም ባለቤት የድሉም ባለቤት የለውጡም ባለቤት ህዝቡ ራሱ ነው።
መልካም አቶ በላይ፣ የመጨረሻው ድል አቶ ግርማይ ለርሶ ነው። ለቀደሙት ጥያቄዎች በተጨባጭ ምን አይነት ሁኔታዎች አሁን ያሰጋናል ካላችሁት የገደል አፋፍ ይመልሳል? በዜጎች ደረጃም በማህበረሰብም ደረጃ በርሶ በኩል የሚሉት ካለ ምን መደረግ አለበት?
በጣም ጥሩ ጥያቄ ነው። መልሱ ትንሽ ከበድ ቢልም ይሄ አይነት ጥያቄ በአንድና ሁለት ድርጅቶች ወይም በፖለቲካ ድርጅቶች ብቻ የሚመለስ አይደለም። በአጠቃላይ ኢንቴግሪቲ ያላቸው ምሁራንን
ኃላፊነት የሚወስዱ
ምሁራንንም አላፈራንም ማለት ሳይሆን አሁን ከኃላፊነት ይልቅ በስሜት የሚጓዙ ምሁራን መድረኩን የተቆጣጠሩበት ሁኔታና እነዚህ ኃላፊነት ሊሰማቸው የሚችልና ትክክለኛውን መንገድ ሊመሩን የሚችሉ ምሁራኖቻችን ዳር ይዘው ነገሮችን እየተመለከቱ ያሉበት ሁኔታ ውስጥ ያለን ይመስለኛል። ይሄ የጋራ ጥፋት የሚያስከትል ስለሆነ አገርና ሕዝብን የሚነሳን ጉዳይ ስለሆነ ይሄ ጉዳይ ላይ በአጠቃላይ እንደ ህብረተሰብ ረጋ ብለን ሁኔታዎችን አገናዝበን ለሚመጣው ትውልድ ልናስረክበው የምንችለው ነገር ምንድን ነው ከሚለው አቅጣጫ አይተን ወደ ሰላም፣ ወደ ፍቅር በጋራ ሆነን አጥፊውን በህግ ለመቅጣት ወደሚቻልበት፣ እንደ ህብረተሰብ ግን እንደ አገር እንደ ህዝብ በቀጣይነት ለመኖር የሚያስችለንን አቅጣጫ ሊያስይዙን የሚችሉ ምሁራኖቻችን አገር በቀል ከሆነ ሁኔታ ተነስተው አገር ሽማግሌዎች ነበሩ። ይሄ የዘመናዊ የፖለቲካ ሳይንስ እና ምናምን ከመምጣቱ በፊት በአገር ሽማግሌዎች ነበር አገር የሚተዳድረው እና አሁንም ቢሆን ከባህላችን እንነሳ፣ ከማንነታችን እንነሳ፣ ካሉን እሴቶች ተነስተን ይህንን ህዝብ ከማባላትና ይችን አገር ከማፈራረስ እናድናት የሚል ጥሪ ለህብረተሰባችን ለማስተላለፍ ነው የምፈልገው እና የተወሰኑ ጥምጫንጋቾች ሆስቴጅ ሊያግቱን አይገባም። ይበልጥ ስለ ህብረተሰቡ፣ ስለ ሰላም፣ ስለ ፍቅር የምናስቡ ወገኖች፣ ስለ ሀገሪቷ ህልውና፣ ስለ ሀገራችን፣ ስለ ራሳችን ህልውና የምናስቡ ወገኖች ይሄ ነገር መሆን የለበትም ብለን አብረን የምንቆሙበት ሁኔታና እነዛን አቁሙ፣ ተው፣ ይሄ ነገር አይጠቅመንም ወደሚለው አቅጣጫ የሚወስደውን አስተሳሰብ ሁላችንም መያዝ አለብን ብዬ ነው ማምነው። በዚህ በኩል ነው ሰላም መፍጠር የሚቻለው ብዬ ነው ማምነው።
መልካም። ትግራይ ባለቤት ያጣች ያፈና የስርና የጨለማ ደሴት ሆናለች በሚለው መግለጫችሁና ለጠቅላይ ሚኒስትር አብይ አህመድም በላካችሁ ደብዳቤ መነሻነት አቶ ግርማይ ገዛሃኝ የትግራይ ዲሞክራሲያዊ ትብብር አባል፣ አቶ በላይ ገሰሰ በዳያስፖራ የአረና መድረክ ድጋፍ አስተባባሪ ኮሚቴ አባል፣ እነኚህ ትችቶች የቀረቡበት የትግራይ ክልል አስተዳደር እንዲሁም የጠቅላይ ሚኒስትሩን ጽህፈት ቤት እንጠይቃለን። ለአሁኑ ግን ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
እናመሰግናለን አሉላንና እንግዶቹን። ክሱ የሚመለከተውን የትግራይ ክልል አስተዳደርና ደብዳቤ የተጻፈለትን የጠቅላይ ሚኒስትሩን ጽህፈት ቤት ምላሾች በሌላ ዝግጅት ይዘን እንመለሳለን።
ለምሽቱ ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው።
አብራችሁን ስለቆያችሁ እያመሰገንን
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በሰላም ደሩ። ነገ እንገናኛለን።